ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እግዚአብሔር ስለዚህ ዝማሬ ይክበር ይመስገን። እንዲህ አይነት ጥዑም ዘማ ያገለገለን ወንድማችንን እንድሪያስን እግዚአብሔር ባለበት ስፍራ አብዝቶ ይባርከው። በእውነት ለእግዚአብሔር ክብርና ምስጋና ይገባዋል። እልልታና ጭብጨባ ውዳሴም ሙሉ ለሱ ይገባዋል። እግዚአብሔር ይክበር ይመስገን። ናመስግን። በሰማይና በምድር ላይ የምትገዛ የዘላለም አምላክ እግዚአብሔር መድኃኒታችን ጌታችን እናመሰግናለን። ስላለፉት ጊዜያት ስለሰጠህን ጤና፣ ስለሰጠህን አየር፣ ስለሰጠህን ምግብና ልብስ ሁሉ እግዚአብሔር ሆይ በብዙ ባርከህናልና ክብር ተመስገን። ከሁሉም በላይ ደግሞ ሳንወጣና ሳንወርድ በቤታችን ባየር ሞገዳማካኝነት በዚህ በራዲዮ ስለምታገለግለን እግዚአብሔር ሆይ ማንነትህንና ሐሳብህን እቅድህን ስራህን ሁሉ ደግሞ ስለምታስታውቀን ክብር ተመስገን። አቤቱ ጌታችንና መድኃኒታችን ሆይ በዚህች ምሽት እኛ ወደ ማድህ በቀረብንበት ጊዜ፣ ወደ ጸጋህም በቀረብንበት ጊዜ ብዙዎች እግዚአብሔር አምላካችን ሆይ ሀብት ሞልቷቸው ተርፏቸው ሁሉ ነገር በእጃቸው ይዘው ጨብጠው የሚንገላቱ የሚንከራተቱ ሰላምን ያጡ መፍቴው ምን ይሁን ይያሉ እየደመሩና እየቀነሱ እግዚአብሔር አምላኬ ለስጋቸው ሆነ ለነፍሳቸው ሰላምን የሚሹ ብዙዎች አሉ። ግን ጌታ ኢየሱስ ክርስቶስ ሆይ እኛን ከዚህ ሁሉ ጭንቀት አውጥተ ከዚህ ሁሉ አበሳ አውጥተ ወደ ጸጋ ዙፋን ስላስጠጋህን የዘላለሙን ሰላምህን ደግሞ ስለሰጠህን እግዚአብሔር አባታችን አምላካችን ክብር ተመስገን። ኖ ጌታችን ሆይ በጨለማ ላሉት ለነዚህ ሰዎች ደግሞ እንጸልያለን። ለኛ የሰጠውን ሰላምህን ለኛ የሰጠህን በረከትህን ደግሞ እግዚአብሔር አምላካችን ሆይ እንድትቸራቸው ወደ እውነትህም ደግሞ እንድታመጣቸው በዚህ ጊዜ እንጸልያለን። ጌታ ሆይ አሁን ደግሞ የበለጠ ካንተ ለመማር የበለጠ ካንተ ለመባረክ የበለጠ ደግሞ ለማደግ በመንፈሳዊ ሕይወታችን እግዚአብሔር አምላካችን ሆይ ጸንተን ለመቆም ኖ ጌታችን ሆይ አንተን ብለን ቀርበናልና እባክህ ተናገረን አስተምረን። ጌታችን ሆይ ኖ የልባችንን መሻት ትመለከታለ። አቤቱ ጌታችንና መድኃኒታችን ሆይ እባክህ በዚህ ጊዜ ደግሞ ቃልህን ጌታዬ ሆይ ገላልጠ ለልቦናችን እንድትናገር ለዘላለም የሚሆን እንጂ ለዚህች ምሽት ብቻ ሳይሆን እግዚአብሔር አምላካችን ሆይ በዚህች ምሽት ሰምተን ተኝተን ነገ ጠዋት ስንነቃ ደግሞ እንዳንረሳ ቃልህን ለዘላለም በልባችን ጽላት ጻፍልን። ድካማችንንም ሁሉ ይቅር በለን። ባከበርከውና ባጸደቀው ባንድ ልጅ በመድኃኒታችን በኢየሱስ ክርስቶስም ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን እግዚአብሔር ከእስራኤል ጋር የነበረውን ጉዳይ ፈጽሟል የሚለው አመለካከት ጠባብና ምንም ታሪካዊ መሰረት የሌለው መሆኑን በስፋት ከተመለከትን በኋላ እስራኤላውያንን እስራኤል የሚያደርጋቸው 8 መለያ ምልክቶች ጳውሎስ ጠቅሷል ብለን ከተናገርን በኋላ 4ቱን ነጥቦች መዘርዘራችን ይታወሳል። እነርሱም አንደኛ የእግዚአብሔር ልጅነት ወይም የእግዚአብሔር ልጅ ስለመሆን፣ ሁለተኛው ነጥብ ደግሞ የእግዚአብሔር ክብር በእነርሱ ላይ ስለመገለጹ፣ ሦስተኛው ነጥብ ደግሞ ከእግዚአብሔር የተቀበሉት ኪዳን ስለመሆኑ፣ አራተኛውና መጨረሻ ላይ ደግሞ ትላንትና የጠቀስነው የሙሴ ሕግ የተሰጠው ለእስራኤላውያን ብቻ እንደነበረ መጥቀሳችን ይታወሳል። ዛሬ ደግሞ ቀሪውን ነጥቦች አብረን እንመለከታለንና መጽሐፍ ቅዱሶቻችሁን አስቀድማችሁ ገለጥ ገለጥ አድርጋችሁ ሮሜ ምዕራፍ 9 ቁጥር 6 ናውጡ። ሮሜ ምዕራፍ 9 ቁጥር 6 ናውጡ። እግዚአብሔር ስለዚህ ቃሉ ለዘላለም ይባረክ። አምስተኛው ነጥባችን ደግሞ እንደሚከተለው ነው። የመቀደስ ሥርዓት ወይም አገልግሎት ሌላው ለእስራኤላውያን የተሰጠ መለያ ነጥብ ነበር የሚል ነው። ቶሎ ቶሎ ጻፍ ጻፍ አድርጉ። አምስተኛው ነጥብ የመቀደስ ሥርዓት ወይም አገልግሎት ሌላው ለእስራኤላውያን የተሰጠ መለያ ነው። ሌላው ለእስራኤላውያን የተሰጠ መለያ ነው። የእግዚአብሔር ዕቅድ ወገኖቼ የካህናት መንግሥት እንዲሆኑ ነበር። ለማ ለእስራኤላውያን ማለት ነው። እናንተም የካህናት መንግሥት የተቀደሰ ሕዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ይህ ነው። ሕዝቡ ቃል ኪዳኑን አፍርሰዋል። እግዚአብሔር ግን ለነርሱ የገባውን ቃል አያጥፍም ወገኖቼ። ከነርሱ መካከል በመጀመሪያ በመገናኛው ድንኳን ኋላም በመቅደሱ ውስጥ እንዲያገለግሉት ያገልግሎት ኃላፊነትን ለሌዊ ነገድ ሰጥቶ ነበር። ስድስተኛው ነጥባችን ደግሞ የተስፋ ቃላት የተሰጡት ለእስራኤላውያን ነበር። ልብ በሉ፣ እግዚአብሔር የተስፋን ቃላት የሰጠው ለማን ነበር? ለማንም ሳይሆን ለእስራኤላውያን ብቻ ነበር። ለዚህ ሕዝብ የተሰጡ ተስፋዎችን ከብሉይ ኪዳን በብዛት መመልከት ይቻላል። ለምሳሌ ያህል እግዚአብሔር ለኢያሱ ባሪያዬ ሙሴ ሞቷል፣ አሁንም አንተና የሕዝብ ሁሉ ተነስተታችሁ ለእስራኤል ልጆች ወደምሰጣችሁ ምድር ይህን ዮርዳኖስን ተሻገሩ በማለት ነግሮት ነበር። ኢያሱ ምዕራፍ 1 ቁጥር 2ን ይመለከቷል። መጽሐፈ ኢያሱ ምዕራፍ 1 ቁጥር 2ን ተመልከቱ። እስራኤላውያን ርስታቸውን እጃቸው ማግባት ነበረባቸው። እነርሱ እጃቸው አደረጉት አላደረጉትም ያ መሬት ለእስራኤላውያን ተሰጥቷል። ሰባተኛው ነጥባችን ደግሞ የመጽሐፉ ታላላቅ አባቶች የምንላቸው የእስራኤላውያን አባቶች ናቸው። በመጽሐፍ ቅዱስ ውስጥ ተጽፎ የሚገኙት ታላላቅ አባቶች የምንላቸው የእስራኤላውያን አባቶች ናቸው። ይህ ቃል ወገኖቼ በቀጥታ የሚመለከተው አብርሃምን፣ ይስሐቅንና ያዕቆብን ነው። ስምንተኛውና የመጨረሻው ነጥባችን ደግሞ መሲህ ማለትም ክርስቶስ የተገኘው ከእስራኤላውያን ነው። መሲህ ማለትም ክርስቶስ የተገኘው ከእስራኤላውያን ነው። ክርስቶስ በሥጋ ከነርሱ ተወለደ። ኢየሱስ በዚህ ምድር በነበረበት ጊዜ አይሁዳዊ ነበር። በውሃው ግድጓድ አጠገብ አግኝታ የነበረችው ሳምራዊቷ ሴት አይሁድ ብለዋለች። ዮሐንስ ምዕራፍ 4 ቁጥር 9ን ተመልከቱ። ዮሐንስ ወንጌል ምዕራፍ 4 ቁጥር 9ን መመልከት ይቻላል። ሐዋርያው ጳውሎስ ግን እኛ ክርስቶስን የምናውቀው በሥጋ እንዳልሆነ አጥብቆ ይናገራል። ስለዚህ እኛ ካሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም። ክርስቶስንም በሥጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16ን ተመልከቱ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ጳውሎስ ክርስቶስን በአምላክነቱ አውቆታል። ዮሐንስ ምዕራፍ 1 ቁጥር 14ን ተመልከቱ። ዮሐንስ ምዕራፍ 1 ቁጥር 14ን ልብ ይሏል። ቃል ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። ክርስቶስ እንደ ሕፃን የተወለደው ከእስራኤል ወገን ነበር። ይህንን ለማመልከት የዕብራውያን መልእክት ጸሐፊ የአብርሃምን ዘር ይዟል እንጂ ያዘው የመላእክትን አይደለም ብሏል። እስቲ ሮሜ ምዕራፍ 9 ቁጥር 6ን እንመልከት። ነገር ግን የእግዚአብሔር ቃል የተሻረ አይደለም፣ እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና ይላል። አነጋገሩ እንግዳና ያልተለመደ አይነት ይመስላል። በሥጋ ከእስራኤል የተወለደ ሁሉ እውነተኛ እስራኤል እንዳልሆነ ነው የሚናገረው። እስራኤላውያን የተመረጡ ሕዝብ መሆናቸው እየታወቀ ታዲያ ለምን በሙሉ ልባቸው ክርስቶስን ሳይቀበሉት ቀሩ የሚለው ጥያቄ ጳውሎስ በነበረበት ዘመን ገኖ ይቀርብ ነበር። ይህ የእግዚአብሔርን ደካማነት የሚያመለክት አይደለምን? ገና ከምዕራፍ 3 ጀምሮ በከፊልም ቢሆን ጳውሎስ ለዚህ አሁን ለተነሳው ጥያቄ መልስ ለመስጠት ሙከራ እያደረገ ነበር። አሁን ደግሞ በሥጋ እስራኤላዊ በሆኑትና በመንፈሳዊ ሁኔታ እስራኤላዊ በሆኑት መካከል ያለውን ልዩነት ያመለክታል። ምንጊዜም ቢሆኑ ልብ ብሉ፣ ምንጊዜም ቢሆኑ ለእግዚአብሔር የተለዩ ቅሬታዎች ወይም ደግሞ ሬመነንት ይኖራሉ። እነዚህን ነው እንግዲህ ጳውሎስ መንፈሳውያን የሚላቸው። በእስራኤል ሕዝብ መካከል ያለው ልዩነትም ይህንን ይመስላል። እንደምንመለከተውም ወገኖቼ ጳውሎስ በዚህ ምድብ ውስጥ አሕዛብን አላካተተም። ቃላቸውን ሳይጠብቁ የቀሩት ሕዝቡ እንጂ እግዚአብሔር አልነበረም። ሆኖም ወገኖቼ ይህን በተመለከተ የገባው ተስፋ በራሱ በእግዚአብሔር ታማኝነት እንጂ በሕዝቡ ታማኝነት ላይ የተመሠረተ አልነበረም። የአብርሃምም ዘር ስለ ሆኑ ሁላቸው ልጆች አይደሉም፣ ነገር ግን በይስሐቅ ልጅ ይጠራልሃል ተባለ የሚልን ቃሉን ደግሞ ከቁጥር 7 እናነባለን። በዚህ አባባሉ የጳውሎስ ተቃዋሚዎች ምንም የሚከራከሩበት ሐሳብ እስከማይኖራቸው ድረስ አፋቸውን መያዝ የግድ ሆኖባቸዋል። ይህን አስተውሉ። ዘር የሚቆጠረው በሥጋ በመወለድ ብቻ ከሆነ እንግዲያው እስማኤላውያን፣ ሜዶናውያንና ኤዶማውያን በሙሉ መካተት ሊኖርባቸው ነው ማለት ነው። በአንድ ወቅት በአንድ ወጣት አረብ እኔም እኮ የአብርሃም ልጅ ነኝ አቶ አበበ ያለኝን አረሳውም። በእውነትም የአብርሃም ልጅ ስለ ነበር ልከራከረው አልችልም። ይሁን እንጂ ከአብርሃም የተወለደው በሥጋ ነው። በሥጋ ከአብርሃም ስለ ተወለደ ደግሞ የተስፋ ወራሽ ነው ማለት አይደለም። በአንድ ወቅት አይሁድ ለጌታ ኢየሱስ አባታችንስ አብርሃም ነው ባሉት ጊዜ የአብርሃም ልጆች ብትሆኑ የአብርሃምን ሥራ ባደረጋችሁ ነበር ብሏቸዋል። ንግግሩንም በመቀጠል እናንተ ከአባታችሁ ከዲያብሎስ ናችሁ፣ ያባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ እውነትም በርሱ ስለሌለ በእውነት አልቆምም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና አለ። ዮሐንስ ምዕራፍ 8 ቁጥር 39 እና 44ን ይመለከቷል። ዮሐንስ ወንጌል ምዕራፍ 8 ቁጥር 39 እንዲሁም አለፍ ብላችሁ ቁጥር 44ን ተመልከቱ። እስቲ ሮሜ ምዕራፍ 9 ቁጥር 8 ወደሚናገረው ክፍል እንለፍ። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። ሐዋርያው ጳውሎስ የእስራኤል ልጆችን በተመለከተ ወገኖቼ በተመረጡትና ባልተመረጡት መካከል ያለውን ልዩነት ማሳየት ይፈልጋል። የሥጋ ልጆች የተባሉት የእግዚአብሔር ልጆች አይደሉም። የተስፋ ቃል ልጆች የተባሉት ግን የእግዚአብሔር ልጆች ናቸው። ልዩነቱን በደንብ ተመልከቱ። የሥጋ ልጆች የተባሉት የእግዚአብሔር ልጆች አይደሉም። የተስፋ ቃል ልጆች የተባሉት ግን የእግዚአብሔር ልጆች ናቸው። ከሐዋርያት ሥራ ምዕራፍ 21 ቁጥር 20 እንደምንመለከተው እነርሱም በሰሙ ጊዜ እግዚአብሔርን አመሰገኑ፣ አሉትም ወንድም ሆይ በአይሁድ መካከል አምኖ የነበሩት ስንት አላፋት እንደሆኑ ታያለ፣ ሁላቸውም ለሕግ የሚቀኑ ናቸው ይላል። ከሞቱትና ትንሣኤው በኋላ በሺህ ማለትም በአላፋት የሚቆጠሩ እስራኤላውያን በክርስቶስ አምነዋል። እነዚህ የተመረጡ የሚባሉት ሲሆኑ ብዙውን ጊዜ ጳውሎስ እስራኤል በማለት የሚጠራቸውም እነዚህን ነው። ከዮሐንስ ራእይ እንደምንመለከተው ደግሞ ጌታ ኢየሱስ ክርስቶስ በመጀመሪያው ክፍለ ዘመን ለነበሩ አብያተ ክርስቲያናት ሲናገር የሰይጣንም ማኅበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉት ይላል። ራእይ ምዕራፍ 2 ቁጥር 9ን እና ራእይ ምዕራፍ 3 ቁጥር 9ን በኋላ ተመልከቱ። እስቲ ሮሜ ምዕራፍ 9 ቁጥር 9 የሚለውን ደግሞ እናንብብ። ይህ በዚህ ጊዜ እመጣለሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና ይላል። የተስፋው ልጆች የተባሉት በአንድ ነገር ላይ ያመኑ አይደሉም። ምክንያቱም ማንም ቢሆን ከመወለዱ በፊት ማመን አይችልም። ይስሐቅ ለአብርሃም ቃል የተገባለት ዘር ነው። ልብ በሉ፣ ይስሐቅ ለአብርሃም ቃል የተገባለት ዘር ነው። እግዚአብሔር ተስፋ ሰጠ፣ እግዚአብሔር የሰጠውን ተስፋ ደግሞ ፈጸመ። እግዚአብሔር ለዘላለም ይባረክ። ይህ ብቻ አይደለም፣ ቁጥር 10 ይህ ብቻ አይደለም፣ ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ይላል። እዚህ ላይ ርብቃና ይስሐቅ የመለኮታዊ መገለጥ ምሳሌ ሆኖ ነው የቀረቡት። እስቲ ያለፍ ብለን ደግሞ ቀጣዩን ቁጥር ከቁጥር 11 እንመልከት። ልጆቹ ገና ሳይወለዱ በጎ ወይም ክፉ ምንም ሳያደርጉ ከጠሪው እንጂ ከሥራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጠና ዘንድ ይላል። ቁጥር 11 ልብ ይሏል። ምንም እንኳ ሐሳቡ በቅንፍ ውስጥ የሚቀመጥ ቢሆንም ከዚህ ክፍል በጣም አስፈላጊ የሆነ እውነትን እናገኝበታለን። እግዚአብሔር ለምን እስማኤልን እንዳልመረጠ አንዳንድ ገለጻዎችን መስጠት ይቻል ይሆናል። ይሁን እንጂ የርብቃን ልጆች በተመለከተ ግን ገለጻው ደካማ ነው የሚሆንብን። ምክንያቱም ሁለቱ ልጆች መንታ ነበሩ። ከሁለቱ ልጆች አንዱ ማለትም ከመጀመሪያው ልጅ ቀጥሎ የተወለደው የተመረጠው ገና በማኅፀን እያለ ነበር። በዚያን ጊዜ ያዕቆብ ምንም መልካም ነገር አላደረገም፣ ኤሳውም ምንም ክፉ ነገር አላደረገም። ምርጫው ወገኖቼ በባሕሪያቸውም ሆነ በሥራቸው ላይ የተመሠረተ አልነበረም። ጳውሎስ ስለዚህ ጉዳይ የሰጠው ገለጻ በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ የሚል ነበር። መሠረቱ ጥሪ እንጂ ሥራ አልነበረም። ይሁን እንጂ ወገኖቼ እዚህ ላይ የምንመለከተው ጥሪ የደህንነት ጥሪ አይደለም። እስቲ ቁጥር 12ን እንመልከት። ለእርሷ ታላቁ ለታናሹ ይገዛል ተባለላት ይላል። ይህ ከዘፍጥረት ምዕራፍ 25 ቁጥር 23 የተጠቀሰ ነው። የተነገረውም ገና ሁለቱ ልጆች ሳይወለዱ ነው። እግዚአብሔርም አላት ሁለት ወገኖች በማኅፀንሽ ናቸው፣ ሁለትም ሕዝብ ከወድሽ ይከፈላሉ፣ ሕዝብም ከሕዝብ ይበረታል፣ ታላቁም ለታናሹ ይገዛል ይላል። ያዕቆብን ወደድኩ፣ ኤሳውን ግን ጠላው ተብሎ እንደ ተጻፈው ነው የሚለውን ቃሉን ደግሞ ከቁጥር 13 እናነባለን። ይህም ከብሉይ ኪዳን የተወሰደ ጥቅስ ነው። ሚልኪያስ ምዕራፍ 1 ከቁጥር 2 እስከ 3 ያለውን ስፍራ ይመለከቷል። ሚልኪያስ ምዕራፍ 1 ቁጥር 2 እና 3ን ይመለከቷል። ይህ ቃል የተነገረው እነዚህ ልጆች በሕይወት ኖረው ካለፉ በኋላ ሁለት ህዝብ ከሆኑ በኋላ 2000 ዓመት ቆይቶ ነበር። በዚያ ጊዜ በእነዚህ ልጆችና በወገኖቻቸው ሕይወት ብዙ ታሪኮች ተፈጽመዋል። አንድ ጊዜ አንድ ተማሪ እግዚአብሔር ለምን ኤሳውን እንደጠላ አይገባኝም በማለት እውቁን የመጽሐፍ ቅዱስ ምሁር ዶክተር ቶማስን ጠየቃቸው። እሳቸው እኔም እንዳንተው አይገባኝም፣ ካንተ የምለይበት ነገር ቢኖር እግዚአብሔር ለምን ያዕቆብን እንደወደደ ስለማይገባኝ ነው ሲሉ መለሱለት። ነገሩ ያስቃችሁ ይሆናል ወገኖቼ። የተማሪውም ሆነ የዶክተሩ ጥያቄ ትኩረት የሚገባውና እኛ ልናስተውለው የሚገባው ጉዳይ ነው። ትልቁ ችግር እዚህ ላይ ነው። እግዚአብሔር ኤሳውን መጥላቱ ሊያስደንቀን አይገባም፣ ምክንያቱም ግልጽ ነው። ያዕቆብን መምረጡም ግን በጣም ይገርማል። እግዚአብሔር ያዕቆብን የመረጠው በዘላለማዊ ቅድና ፈቃዱ መሰረት ነበር። በቃ ትልቁም ትንሹም ነገር ይሄው ነው። የእስራኤል መመረጥ ከእግዚአብሔር ሉዓላዊነትና ዓላማ አንጻር ሲታይ ደግሞ ምን እንደሚመስል ከዚህ ቀጥለን እንመለከታለን። እስቲ ሮሜ ምዕራፍ 9 ቁጥር 14ን አለፍ ብላችሁ ተመልከቱ። እንግዲህ ምን እንላለን? በእግዚአብሔር ዘንድ አመጻ አለ ወይ? አይደለም ይላል ሐዋርያው። ይህን እንዴት እንመለከታለን? እግዚአብሔር ፍትህን ያጣምማልን? በፍጹም ወገኖቼ፣ እግዚአብሔር ፍትህን ወይም ደግሞ ትክክለኛውን ፍርድ አያጣምምም። እግዚአብሔር ፍትህን አጣሞም አያውቅም። ተመልከቱ ወገኖቼ፣ ተፈጥሯዊ ሰው በእግዚአብሔር ሉዓላዊነት ላይ ለማመጽ ይቃጣዋል። በዘላለማዊ ቅዱ መሰረት የሚያደርገውን ነገር እንደ ፍትህ ማጓደል ይመለከተዋል። ስለዚህም ለምን በማለት ይጠይቃል። ምንም እንኳ ስለ እግዚአብሔር ምስጢራዊ አሰራር ማወቅ ባንችልም ፍርዱ ትክክለኛና የማይሳሳት መሆኑን ልንታመንበት እንችላለን። መለኮታዊ ምርጫ መኖሩ እውነት ነው። የእግዚአብሔርን ሉዓላዊ ምርጫና የሰውን ነጻ ፈቃደኝነት ማጣመም እንደሚከብደንም እውነት ነው። ይሁን እንጂ የሰው ነጻ ምርጫና መለኮታዊ ምርጫ ሁለቱም መጽሐፍ ቅዱሳዊ ናቸው። ይህ የምንኖርበት ፍጥረት ዓለም የእግዚአብሔር ፍጥረት ዓለም መሆኑን አንርሳ። እግዚአብሔር በፍጥረቱ ሁሉ ላይ ሉዓላዊ መብት አለው። አስተዋላችሁ? እግዚአብሔር በፍጥረቱ ሁሉ ላይ ሉዓላዊ መብት አለው። እኛ በጣም ትንሽ ፍጥሮች ነን። ትንፋሻችን ከኛ ሲወሰድ በሚቀጥሉት ደቂቃዎች በሕይወት አንገኝም። ለመሆኑ በእግዚአብሔር ፊት ቀርቤ ለምን እንደዚህ ያደረግህ ብዬ ለመጠየቅ መብትም ችሎታም ይኖረኝ ይሆንን? ይህ ከአመጾች ሁሉ የከፋ አመጽ ነው። የሚደረገው ምርጫ በሙሉ ትክክል እንደሆነ በማመን በፈጣሪዬና በመድኃኒቴ ፊትን በረከካለሁ። ምናልባት ወገኖቼ በሚያደርገው ነገር ሁሉ ከእግዚአብሔር ጋር መስማማት የሚያቅታችሁ ከሆነ እርሱ ከፈጠረው ዓለም መውጣት ይኖርባችኋል። ነገሮች በራሳችሁ መንገድ እንዲሄዱላችሁ ከፈለጋችሁ እናንተ የምትታዘዙበት የራሳችሁን ዓለም መፍጠር ይኖርባችኋል ማለት ነው። በቃ እርሱ በፈጠረው ዓለም እስከኖራችሁ ድረስ ግን፣ ልብ በሉ፣ እግዚአብሔር በፈጠረው ዓለም እስከኖራችሁ ድረስ ግን በእርሱ ሕግና መመሪያ መሠረት መኖር አለባችሁ። ይህ ዘላለማዊ እውነት ነው። ትንሹ ፍጥረት የሰው ልጅ ሁሉን በሚችል አምላክ ፊት ደንዳና አንገቱን መስበር አለበት። በገናናው ዙፋኑ ስር ዝቅ በማለትም በእርሱ ዘንድ አመጻ የለበትም ብሎ መመስከር ይኖርበታል። ዮሐንስ ምዕራፍ 7 ቁጥር 18ን ተመልከቱ። ዮሐንስ ወንጌል ምዕራፍ 7 ቁጥር 18ን ተመልከቱ። ለሙሴ የምምረውን ሁሉ ምረዋለሁ፣ ለምራራለትም ሁሉ እራራለታለሁ ይላልና ይላል። ሮሜ ምዕራፍ 9 ቁጥር 15ን ይመለከቷል። ትዝ ይላችሁ እንደሆነ ወገኖቼ በአንድ ወቅት ሙሴ ክብሩን እንዲያሳየው እግዚአብሔርን ለምኖ ነበር። እግዚአብሔርም የለመነውን አድርጎለታል። ሙሴ ታላቅ ሰው ነው። እስራኤላውያንን በምድረ በዳ የመራቸው እርሱ ነበር። እግዚአብሔር ለሙሴ መራራት ለፈለግኩት ራራለታለሁ፣ ይህን የማደርገው ግን ሙሴ ስለሆንክ ሳይሆን እኔ እግዚአብሔር ስለሆንኩ ነኝ ነበር ያለው። እግዚአብሔር እኛን ለምን እንዳዳነን ታውቃላችሁን? እኛን በልጁ በኢየሱስ ክርስቶስ በኩል ያዳነን እርሱ አምላክ ስለሆነ እንጂ እኛ ማን ወይም ምን ስለሆነ አይደለም። ምርጫውን ያደረገው እርሱ ነው። የኔና የናንተ ድርሻ እርሱን ማምለክ ብቻ ነው። ቁጥር 16ን ተመልከቱ። እንግዲህ ምህረት ለወደደ ወይም ለሮጣ አይደለም ከሚምር ከእግዚአብሔር ነው እንጂ ይላል። እግዚአብሔር ወዳጆቼ የሚምረን መልካም ነገር ስላደረግን አይደለም፣ እኛ ስለወደድንም አይደለም። ሰው ግን በእግዚአብሔር ፊት ሞገስ የሚያገኘው ባደረገው ውሳኔና ጥረት መሰረት እንደሆነ ያስባል። የሚገርም ነው። መፈለጋችንና መሮጣችን የሚያመለክተው ጸጋ እንዳለን ሊሆን ይችላል። ይሁን እንጂ የጸጋው ምክንያት ሊሆን ግን አይችልም። እግዚአብሔር ምሕረት የሚያደርግልን እርሱ እግዚአብሔር ስለሆነ ብቻ ነው። ታዲያ እርሱን ለመጠየቅ እኛ ማን ነን? እስቲ ከቁጥር 17 እስከ 18 ያለውን ደግሞ አለፍ ብለን እናንብብ። መጽሐፍ ፈርዖንን ኃይሌን ባንተ አሳይ ዘንድ ስሜም በምድር ሁሉ ይነገር ዘንድ ለዚህ አስነሳው ይላልና እንግዲህ የሚወደውን ይምረዋል የሚወደውንም እልከኛ ያደርጋል ይላል። ይህንን ልብ በሉ ወገኖቼ፣ እግዚአብሔር በፈርዖን ተጠቅሞበታል። አስተዋላችሁ? እግዚአብሔር በፈርዖን እንኳን ተጠቅሞበታል። ምናልባትም ፈርዖን እኮ ከተመረጡት ውስጥ አይደለም ትሉኝ ይሆናል። አሁን ፈርዖን ከተመረጡት ውስጥ አለመሆኑ እውነት ነው ወገኖቼ። ያም ሆኖ ግን እስቲ እግዚአብሔር ለፈርዖን ሰጥቶ ስለነበረው መልካም ዕድል ማሰብ እንሞክር። እስቲ ወገኖቼ በፈርዖንና በእግዚአብሔር መካከል የተደረገውን ምልልስኒ። እኔ ፈርዖን ነኝ፣ እዚህ ቦታ ሙሉ የመወሰን ሥልጣን አለኝ። ስለዚህ እስራኤላውያን ከግብጽ እንዲወጡ የቀረበውን ሐሳብ ሙሉ በሙሉ እቃወማለሁ አለ ፈርዖን። እግዚአብሔር ደግሞ ሥልጣን ሁሉ ያንተ እንደሆነ አስባል፣ ይሁን እንጂ ወደድክም ጠላህም ሕዝቤን ትለቃለህ አለው። በመጨረሻም ወገኖቼ እንደምታውቁት የእግዚአብሔር ሐሳብ አሸነፈ። እግዚአብሔር የፈርዖንን ልብ እንዳደነደነው ቅዱሳት መጻሕፍት ሲናገሩ ፈርዖን በልቡ ውስጥ ያለውን ሐሳብ እንዲያወጣው እግዚአብሔር አስገደደው ማለታቸው ነው። ፈርዖን የፈለገውን እንዲያደርግ እግዚአብሔር ፈርዖንን አስገደደው። ወገኖቼ ሰዎች ገሃነም የሚገቡት በምርጫቸው ነው። ያለ ምርጫው ገሃነም የሚገባ ሰው በፍጹም አይኖርም። አንሳሳት። ስለ ራስህ የምትወስነው አንተው ራስህ መሆንክን ዛሬውኑ ተረዳ። እግዚአብሔር ይህንን የሚረዳ ልቡናን በውስጣችን ይፍጠርልን። እግዚአብሔር ስለዚህ ድንቅ ሥራውና ስለ ዘላለማዊ ቃሉም እጅግ የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬውን ምሽት ጥናታችንን እዚህ ላይ እናበቃለን። ነገ ደግሞ የዚህን ተከታይ ክፍል ይዘንላችሁን ቀርባለን። እስከዚያው ድረስ እናንተ በጸሎታችሁ አገልግሎታችንን መደገፍ አትርሱ። ደብዳቤዎቻችሁ እጅግ ያጽናኑናል፣ ያበረታቱናል፣ የቱንም ያህል ትምህርቱን እንደተረዳችሁ ይነግሩናልና ደብዳቤዎቻችሁን ባካችሁ መጻፍን አትተው። እግዚአብሔር ይባርካችሁ፣ ጸጋውንም ያብዛላችሁ። ቁርበታችሁ ለሊቱን ባረፈበት ስፍራ ሁሉ እግዚአብሔር በበረከቱ ይገናኛችሁ እያልን በተለመደው ሰላምታችን የምንሰናበታችሁ በጌታ ወንድሞቻችሁ ቴክኒሻን ደረጀ አበበና በትምህርቱ በኩል እኔ አበበ ከበደ ወርቄ ነበርኩኝ። ሰላሙን
ቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።